በምስራቅ አውሮፓዊቷ ሀገር አዘርባጃን ዋና ከተማ ባኩ ውስጥ እየተካሄደ ለሁለት ሳምንታት የቆየው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ዛሬ ይጠናቀቃል ተብሎ ይጠበቃል። ሆኖም የጉባኤ ዋና አጀንዳ የሆነውና ለታዳጊ ሀገራት እንዲደረግ በሚጠበቀው የገንዘብ ድጋፍ ዙሪያ እስካሁን ስምምነት ላይ አለመደረሱ ውጥረት ፈጥሯል። ጎን ለጎን ደግሞ እንደ ኢትዮጵያ ያሉ በአየር ንብረት ለውጥ ምክንያት ለሚደርሱ ተጽዕኖች በከፍተኛ ሁኔታ ተጋላጭ የሆኑ ሀገራት ከጉዳት ለማገገም እና ከለውጡ ጋር ለመላመድ የገንዘብ ድጋፍ ይፈልጋሉ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን፣ ሳምንታዊ የጋቢና መሰናዷችን ጀምሯል። በምሽቱ ዝግጅታችን በአየር ንብረት ለውጥ ምክንያት ኢትዮጵያ ውስጥ ስለሚታዩ ችግሮችና ዓለም አቀፉ ጉባኤ እንዲያመጡ ስለሚጠበቀው የመፍትሄ ሀሳቦች ዙሪያ የሚያጠነጥኑ መሰናዶችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። በአዘርባጃን ዋና ከተማ ባኩ እየተካሄደ ባለው 29ኛው ዓለም አቀፍ የአየር ንብረት ጉባኤ የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ እያስከተለ ያለውን ጉዳት መቋቋም የሚያስችላቸውን ድጋፍ እንዲሰጡ የሚደረገው ግፊት እንደቀጠለ ነው። ለመሆኑ ግን ይህ እንደ ኢትዮጵያ ያሉ ሀገራት በአየር ንብረት ለውጥ ክፉኛ እየተጎዱ ያሉ ሀገራት እንዲሰጣቸው የሚጠበቀው የገንዘብ ድጋፍ ምን ያክል ተጠቃሚ ይሆናሉ ስንል አርሶ አደሮችን፣ አርብቶ አደሮችን እና የአየር ንብረት ባለሙያዎችን አነጋግረናል። ተከታዩ ነው። በደቡብ ኢትዮጵያ ጎፋ ዞን ሐምሌ ወር ላይ የጣለው ከባድ ዝናብ ባስከተለው ተከታታይ የመሬት መንሸራተት አደጋ ሕይወታቸውን ማጣታቸው ከተረጋገጠው 243 ሰዎች መካከል የአቶ ሰለሞን ሶማም ታላቅ እህትና 13 የቤተሰባቸው አባላት ይገኙበታል።
ዝናቡ ኦቨር ከመሆኑ የተነሳ መሬት መንሸራተት ነው የተከሰተው። ናዳ ከዚህ በፊት ተከስቶም አይታወቅም። እንግዲህ በዋናነት የዚያን ዕለት ነው የተከሰተው እና ችግሩም እዚያን ዕለት ነው የተፈጠረው እና እጅግ በጣም አስደንጋጭ ነበር። ከዚህ በፊት አልነበረም። የአየር ንብረት ለውጥ ነው ዋናው መንስኤ ይሆናል ተብሎ ነው የሚገመተው። ይታወቃል፣ ሞር ደንም እዚያ አካባቢ ስላልነበረ ብዙም አሁን በእንጨት ተከላ ምናምን የእጽዋት ተከላም የሚመለስም አይደለም። እንግዲህ ነገሩ በጣም አስደንጋጭ ስለሆነ እንደዛ ነው እና የተረዳ ነው።
በአደጋው ምክንያት አሁንም ድንጋጤና ሐዘን ላይ መሆናቸውን የሚገልጹት አቶ ሰለሞን አርሶ አደር ናቸው። ከአባታቸው በወረሱት ማሳ ባቄላ፣ በቆሎና ጤፍም ያመርቱ ነበር። አሁን ግን ተፈናቃይ ናቸው። በእድሜያቸው አይተውት የማያውቁት አስደንጋጭ አደጋ የደረሰው በደን ምንጣሪና መሬት ያለ እረፍት በተደጋጋሚ በመታረሱ ምክንያት የአየር ንብረት ለውጥ በመከሰቱ ነው ብለውም ያምናሉ። በኦሮሚያ ክልል ቦረና ዞንም እንዲሁ ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ በተከሰተው ድርቅ ባለፈው ዓመት በሚሊዮን የሚቆጠሩ ሰዎች ለረሃብ ሲጋለጡ የሕዝቡ ዋና መተዳደሪያ የሆኑ ከብቶች በብዛት አልቀዋል። ሚሊዮኖችም ከመኖሪያቸው ተፈናቅለዋል። በዞኑ በሚገኘው ያቤሎ ከተማ ውስጥ በመምህርነት የሚያገለግሉት አቶ ሊበን ጎዳና የደረሰውን ጉዳት ያስረዳሉ።
ቦረና ውስጥ ድርቅ ያልተለመደ ነገር አይደለም። ድሮ ያው 6-7 ዓመት ቆይቶ ነበር የሚከሰተው። አሁን ግን በቅርብ ጊዜ በእኛ እድሜ ታሪክ ውስጥ በጣም እየቀረበ መደጋገሙ በጣም እየቀረበ ነበር የመጣው እና ያለፈው ድርቅ ህብረተሰቡን በጣም ጎድቶታል። ያው እኛ አካባቢ ህዝቡ የሚተዳደረው ዋናው በከብት እርባታ፣ በእንስሳት እርባታ ነው። ከብት፣ ፍየል ነው ያለው። ያው ህብረተሰቡ ብዙ እንስሳቶችን ነበረ ድርቁ ወስዶት የሄደው። ከዛ በኋላ ግን የተከሰተው ዝናብ የመጣው ዝናብ በጣም ትልቅ ጎርፍ አደጋ ነበረ ያስከተለው እና ያ ጎርፉ ብዙ ህይወትን ነበረ ብዙ ንብረትን ነበረ ያወደመው ነው።
አቶ ሊበን በተደጋጋሚ ለድርቅና ሌሎች የተፈጥሮ አደጋዎች ተጋላጭ የሆነውን የቦረና ማህበረሰብ ችግር በዘላቂነት ለመፍታት የማህበረሰቡን የአኗኗር ዘይቤ ከመቀየር አንስቶ በርካታ ድጋፍ ሊደረግለት እንደሚገባ ያምናሉ።
ለድርቁ ራሱን አዘጋጅቶ ከዛም ባሻገር ግን ድርቆቹ እንዳይከሰቱ ግንዛቤ ካኖ ደኖች እንዳይጨፈጨፉ ደኖች አሁን በጣም ተመንጥሮ ለከሰል፣ ለእንጨት ያሉት ደኖች ራሱ በቦረኖስ በጣም ጥቂት ናቸው። አሬሮ ያሉ እዚህ ያሉ አካባቢ ያሉና አሁን ከዚህ ሞያሌ ስቴጂ መንገድ ላይ ማአት ከሰል ታያለች፣ ማአት እንጨት ታያለች። ይህ ህብረተሰቡ ብዙ መተዳደሪያው አርጎ ነው ይሄን አርጎ ነው እንግዲህ እየሰራ ያለው።
እንደ ኢትዮጵያ ያሉ ታዳጊ ሀገራት ግን በአየር ንብረት ለውጥ ምክንያት የሚደርስባቸውን ጉዳት ለመቋቋም የሚያስችል መሰረተ ልማት እንደሌላቸው የተባበሩት መንግስታት ድርጅት ያመለክታል። የገንዘብ ድጋፍ ከተገኘ ግን የሚሊዮኖችን ህይወት ለማዳንና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት እንደሚቻልም ይገልጻል። በአዘርባጃን ዋና ከተማ ባኩ እየተካሄደ ያለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ቁልፍና አንገብጋቢ ጉዳይም ይሄ ነው። በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨምርና ተግባራዊ እንዲሆን ማድረግ። ቢንያም ያቆብ በዓለም አቀፉ የአካባቢና ልማት ተቋም ከፍተኛ ጥናት አጥኚ ሲሆኑ በጉባኤው ላይ ታዳጊ ሀገራትን ወክለው ይደራደራሉ።
ከቁጥሩ በተጨማሪ አብረው ተያይዘው የሚመጡ ችግሮችን እንዴት መፍታት እንችላለን ነው። ለምሳሌ ማን ነው ይህንን ሊያዋጣ የሚገባው? በፊተኛው ስምምነት ግልጽ ያልተደረጉ ነገሮች፣ ይሄ የማን ኃላፊነት ነው? እነማን ናቸው መምጣት ያለባቸው? ከመንግስት ካዝናቸው ነው የሚያመጡት ወይስ እሱን ተጠቅመው ሌላ በዛ ያለ ገንዘብ እንዲያሰባስቡ ነው ኃላፊነታቸው? ከዛ ደግሞ የግሉ ዘርፍ ምንድን ነው የሚሰራው? የግሉ ዘርፍ ማዋጣት አለበት ወይ? ሌላ አማራጮች አሉ የሚለው ነገር ነው። እና እነዚህም በሚመለከት እንግዲህ አዲሱ ቁጥር ወደ 1.3 ትሪሊየን መድረስ አለበት። ከዛም ውስጥ ትልቁ ድርሻ መንግስት ከካዝናው አውጥቶ የሚሰጥ መሆን አለበት። ይሄም ደግሞ በአመት መቀመጥ አለበት ነው እየተባለ ያለው።
የበለጸጉ ሀገራት የታሰበውን የገንዘብ ድጋፍ ለመስጠት ስምምነት ላይ ቢደርሱ ታዳጊ ሀገራት ገንዘቡን ለማግኘት እንደ ዓለም ባንክ ወይም የአየር ንብረት ፈንድ ያሉ ተቋማት ማመልከቻዎችን ማቅረብ ይጠበቅባቸዋል። ከዚህ በፊት በታየው ልምድ ግን ብዙዎቹ ታዳጊ ሀገራት ይህን ገንዘብ ለማግኘት የሚያስችሉ ፕሮጀክቶችን በሚፈለገው መስፈርትና ጊዜ ለማቅረብ እንደሚቸገሩ ባለሙያዎች ይገልጻሉ። ዶክተር ይተብቱ ሞገስ የደን ስነ ምህዳር ባለሙያ ናቸው።
እኛ ጋር ፎቶ፣ ቁጥር፣ ዳታ፣ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ሲኤንኤን ላይ ስለታየ ወይ በዮክ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ እየሆነ ያለውን ነገር ሁሉ በጎርፍ ይሁን በድርቅ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታ የሚሆን በተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ወይ ምንም የምናገኘው ነገር የለም። ድሮ ቻይናን፣ ግብጽ፣ የተለያዩ ሀገሮች ሲዲኤምን ሲጠቀሙ ኢትዮጵያ አልተጠቀመችው ነበራል።
የታዳጊ ሀገራት አቅም ውስንነት በአዘርባጃን ከተነሱ የድርድር አጀንዳዎች መካከል አንዱ መሆኑን አቶ ቢንያም ያመለክታሉ።
አገራቶች ባለሙያዎቻቸው እስፔሻሊ ከታዳጊ ሀገራቶች የሚመጡ ባለሙያዎቻቸው ጥቂት ናቸው። ለትንሽ ማመልከቻ በጣም ብዙ ሰነድና ዳታ የሚፈልግ ነው እና ይህንን ማሟላት በጣም ከባድ ነው። ስለዚህ አንደኛም ያለው ገንዘብ ግልጽ ይሁን፣ ማመልከቻዎቹ እንዲቀሉ፣ ከተለያዩ ፈንዶች የሚደረጉ ማመልከቻዎች ወጥነት እንዲኖራቸው፣ የሚጠየቁ ጥያቄዎች ወጥ እንዲኖራቸው የቀለለ ስርዓት ሊዘጋጅ ይገባል ነው እየተባለ ያለው። በተጨማሪ ደግሞ ለታዳጊ ሀገራቶች ድጋፍ እንደ አቅም ግንባታም ሊሆን ይችላል፣ ቴክኖሎጂም ሊሆን ይችላል። የመጻፍ አቅምን እና እንደዛ አይነት ፕሮፖዛልን የማዘጋጀት አቅምን ማጎልበት ይገባል የሚል በተለያዩ አጀንዳዎች ላይ እየተነሱ ነው።
ታዳጊ ሀገራት ካሉባቸው የውስጥ ችግሮች በተጨማሪ የበለጸጉ ሀገራት ገንዘቡን የሚለቁበት መንገድ ውስብስብ መሆንም ሌላው ፈተና ነው። በመሆኑም ዶክተር ይተብቱ ኢትዮጵያ ይህን ውስብስብ አሰራር ተረድተው መረጃዎችን በፍጥነት ማጠናከር የሚችሉ ተቋማት እንድትገነባ ይመክራሉ።
ተቋማት በጣም መጠናከር አለባቸው። እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ሊጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ኢቭን አሁን በጣም ለዱባይ እያንዳንዳቸው ነገር ውስጥ የቴክኖሎጂ እና ኢኖቬሽን ሴንተር፣ የሪፎረስቴሽን ናሽናል ሪፎረስቴሽን ምናምን ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሽ ተንበርክ እኮ የዛሬ 5 ዓመት መልስ ብሰጭ ምን ዋጋ አለው? ዛሬ ከሆነ መልስ የሚፈልገው እና እንዲህ አይነት ልምዶችን ከሌሎች ሀገሮች እየወሰድን ሪስፖንሲቭ መሆን መቻል አለብን።
በዘንድሮ ጉባኤ የበለጸጉ ሀገራት እንዲሰጡ የሚጠበቀው የገንዘብ ድጋፍ ዙሪያ ስምምነት ላይ መድረስ ከተቻለ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት በገንዘቡ መጠቀም የሚያስችል ብቃት ማሳየት ይጠበቅባቸዋል። እስከዛው ለአየር ንብረት መዛባት እምብዛም አስተዋጽኦ የሌላቸው የኢትዮጵያ አርሶ አደሮችና አርብቶ አደሮች በተደጋጋሚ ከሚያጠቃቸው የድርቅና የጎርፍ አደጋ ለመላቀቅ በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከዚሁ ከአየር ንብረት ለውጥ ጋር በተያያዘ በኢትዮጵያ የአካባቢ ጥበቃ ስራዎች ላይ ተጽዕኖ እያደረጉ ከሚገኙ ችግሮች አንዱ ነው። በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውንም በዚሁ ስራ የተሰማሩ ባለሙያዎች ይገልጻሉ። በአዲስ አበባ ዙሪያ በአካባቢ ጥበቃ ስራ የተሰማራው ሀብታሙ አዳነ በጸጥታ ችግሩ ምክንያት እንደ ልብ ተዘዋውሮ መስራት ባለመቻሉ ስራውን እስከ ማቆም የደረሰ መሆኑን ይናገራል። በአርባ ምንጭ ዩኒቨርሲቲ በተፈጥሮ ሳይንስ ኮሌጅ መምህር የሆኑት ዶክተር አዲሱ ፈቃዱ በበኩላቸው ግጭትና የአካባቢ ጥበቃ ስራዎች አብረው እንደማይሄዱ ገልጸው በኢትዮጵያ ያሉ ግጭቶችም በብዝሃ ሕይወት ሀብቷና ለቱሪስቶች በማስጎብኘት ገቢ በምታገኝባቸው የነበሩ ፓርኮችና የዱር እንስሳት ላይ ከፍተኛ ጉዳት የሚያስከትሉ መሆናቸውን ይናገራሉ። አስማማው አየነው በዚህ ዙሪያ ተከታዩን ዘገባ አዘጋጅቷል።
በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ መናፈሻ ስራዎች ላይ የሚሰራው ሀብታም ዋዳነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል።
አካባቢ ጥበቃ ላይ የምሰራው ስራ አንደኛ ችግኞች ማፍላት ነው። አገር በቀል ዛፎችን፣ የፍራፍሬ ዛፎችን፣ እንደገና ደግሞ የማስዋቢያ አበቦችን ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ ከተለያዩ እንስሳት ተጠዋጽኦ ሆቴል ተረፈ ምርት ከቀጣል ብዙዎች እንዳለ በሙሉ ኮምፖስት እናደርጋለን።
እነዚህን ስራዎች ለመስራትም ሰላም አስፈላጊ ነው የሚለው ሀብታሙ አሁን በተለያዩ የአገሪቱ አካባቢዎች ያሉ የጸጥታ ችግሮች ተንቀሳቅሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በጸጥታ ችግሩ ምክንያት ተንቀሳቅሰው መስራት ባለመቻላቸው ስራቸውን እስከ ማቆም የደረሱ እንደ እርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለመኖራቸው ሀብታሙ ይናገራል።
ሰላም ከሌለ ነገሮች ይስተጓጎላሉ። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ የቻለውን ያህል ያሸነፍን ያለ ነው። ግን ዞሮ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቆሞ ያሉ አሉ፣ ጫና ያለባቸው አሉ፣ መንቀሳቀስ አልቻሉ መኪና ካልተንቀሳቀሰ አካባቢ ላይ ሰላም ከሌለ ማናችንም መሄድ አንችልም። ሪስክ ነው፣ ምክንያቱም በጣም ብዙ ነገር እናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም ነው በሀገራችን ላይ በዓለም ላይ። ስለዚህ ሰላም ቢኖር በጣም የተሻለ ደስተኛ ምች ነኛ የተሻለ እንሰራለን። አሁን ያለው ነገር ይቀንሳል እንጂ መሳተችን አላቆምንም፣ ግን ጫና አለው፣ በጣም ጫና አለው።
በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ ከ170 በላይ በትጥቅ የታገዙ ግጭቶች መከሰታቸው መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፈቃዱ የአካባቢ ጥበቃ ስራና ግጭት የሚቃረኑ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ።
ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን ምንጣሮች ይካሄዳሉ። ያው ለሚሊተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ተያያዥ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ህይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ዲግሬድ መሆን በተለይ የአፈር ግጭት የሚካሄድባቸው አካባቢዎች የእርሻ መሬቶች በብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጣትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል።
ዶክተር አዲሱ ኢትዮጵያ በዓለም አቀፍ ደረጃ የምትታወቅባቸው ፓርኮችና በውስጣቸው የያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹ ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉ።
ሀገራችን ብዙ ዓመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብል አይሆኑ፣ ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም በዘላቂነት መጠቀም እንዳይቻልና ለቱሪስቶችም አክሰሰብል የማይሆኑባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምን ያው እዚህ ጋር የሚሰሩ ባለሙያዎችን ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ። ነገር ግን ከአካባቢ ጥበቃ አንጻር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ድሮ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም ይቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ ከዚህ ቀደም የሰራናቸው ስራዎችን አሁንም እየሰራናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ ቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ ኢንደሚክ ብለን የምንጠብቃቸው እንስሳቶችና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው እላለሁ።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢ ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር 6 ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል። ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተበራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል። በሚወደው የአካባቢ ጥበቃ ስራዎች በሚያገኘው ገቢ የሚተዳደረው ሀብታም ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ይጠይቃል።
ነገሮች ሁሉ ቀና ይሆናሉ። ስለዚህ እኛ ሰላም ቢመጣልን ደስ ይላል። ምክንያቱም ከአቅጣጫ ሰው ከምን ነገር ሳይሆን ሰላም አስፈላጊ ስለሆነ ነው።
እንደተባበሩት መንግስታት ድርጅት መረጃ ባለፈው ዓመት በዓለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል፣ በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብአዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። በተለይ በወጣቶች ዙሪያ የሚያተኩረውን ሳምንታዊ ጋቢና ዝግጅታችን ላይ አስተያየት ካላችሁ ወይም ቢካተቱ የምትሏቸውን የተለያዩ ዝግጅቶች ጥቆማ ለመስጠት ለምትፈልጉ በምን ታገኙናላችሁ ለሚለው ተከታዩ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ተመልሰናል። ዛሬ በአየር ንብረት ለውጥ ጋር ተያይዞ በኢትዮጵያ ስለሚታዩ የተለያዩ ችግሮች እንዲሁም ዓለም አቀፉ የአየር ንብረት ለውጥ ጉባኤ እንዲያመጣ በሚጠበቀው የመፍትሄ ሀሳብ ዙሪያ ነው እየተነጋገርን ያለ ነው። ላለፉት ጥቂት ዓመታት የተካሄዱ ዓለም አቀፍ የአየር ንብረት ጉባኤዎች በዋናነት በገንዘብ ድጋፍ ላይ ያተኮሩ ናቸው። በተለይ ደግሞ በዘንድሮ 29ኛው ጉባኤ ዙሪያ እየተደረጉ ባሉ ድርድሮች አፍሪካ የአየር ንብረት ለውጥ ለሚያስከትላቸውን ችግሮች ለመቋቋም 1.3 ትሪሊየን ዶላር እንደሚያስፈልጋት ገልጻ እየተሟገተች ነው። የበለጸጉ ሀገራት ይህን ገንዘብ ለመክፈል ይስማማሉ? ታዳጊ ሀገራትስ በራሳቸው ምን ማድረግ ይጠበቅባቸዋል ስል ኢትዮጵያን ወክለው በጉባኤው ላይ ተደራዳሪ ከሆኑት የአየር ንብረት ለውጥ ባለሙያ ጋር ቆይታ አድርጌያለሁ። ራሳቸውን በማስተዋወቅ ይጀምራሉ።
እሺ፣ አመሰግናለሁ። ያሬድ አበራ እባላለሁ። በወርልድ ሪሶርስ ኢንስቲትዩት ውስጥ የክላይሜት ዲፕሎማሲ አሶሺየት ሆኜ እየሰራሁ እገኛለሁ። ከዛ በተጨማሪ ደግሞ የኮፕ 29 የተደራዳሪ ቡድን ውስጥ ከኢትዮጵያን ተደራዳሪ ቡድን ጋር አብሬ እየሰራሁ እገኛለሁ።
በጣም አመሰግናለሁ። እንግዲህ በዋናነት የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረው ይሄ 29ኛው የአየር ንብረት ጉባኤ በነገው ዕለት ይጠናቀቃል። በተለይ የበለጸጉ ሀገራት የሚሰጡት የገንዘብ ድጋፍ መጠን ከፍ እንዲልም ከፍተኛ ድርድር ሲካሄድ ቆይቷል እና በዚህ በአዘርባጃን ሲካሄድ በቆየ ጉባኤ ላይ ምን አይነት ስምምነት ነው የሚጠበቀው?
ያው እንግዲህ ኦልሞስት ወደ ማገባደጃ ወይም 11ኛው ሰዓት ላይ ደርሰናል። በዋነኝነት የዚህኛው ኮፕ መነጋገሪያ ሀሳብ የክላይሜት ፋይናንስ ጉዳይ ነው። ሶ ያደጉት ሀገራት ለታዳጊ ሀገራት የገንዘብ ድጋፍ ማድረግ አለባቸው የሚል ትልቅ እና ስምምነት ላይ ሊደረስ የሚችል ጎል እያስቀመጡ ነው። ያ ጎል ያው በተርም በዚህ በምንጠቀመው ተርም ያው ኒው ኮሌክቲቭ ኳንቲፋይንግ ጎል ይሉታል። ያ ማለት ያው አዲስ እና ተደርጎ ከዚህ በፊት ካልነበረው በተጨማሪ ሁሉም የሚስማማበት ጎል ለማስቀመጥ ጥረት እየተደረገ ነው ያለው። ድርድሮቹ አብዛኞቹ ድርድሮች እዛ ላይ ፎከስ ያደረጉ ናቸው። ከዛ በተጨማሪ ደግሞ ኦፍኮርስ ተያያዥ የሆኑ ጉዳዮች አሉ። ከአየር ንብረት ማጣጣም፣ ከሚቲጌሽን የአየር ሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ከማያያዝ ጋር ተያያዥ የሆኑ የድርድር ሀሳቦች እየሄዱ ነው። በዋነኝነት ግን የአየር ንብረት ለውጥ የፋይናንስ ጉዳይ ትኩረት ተሰጥቶ እየተነጋገርንበት ነው።
እንግዲህ ከዚህ ከገንዘቡ ጋር በተያያዘ የበለጸጉ ሀገራት ስብስብ የሆነው የቡድን 20 ስብሰባ በብራዚል ላይ ተካሂዷል እና እዛ ላይ የተወሰነ ውጤት ይንጸባረቃል የሚል ግምት ነበር። ለዚህ ጉባኤ ግብአት የሚሆን ውሳኔ አድርገዋል?
ምናልባት ባለፈው ሳምንት ከነበረው ለውጥ የተሻለ ለውጥ ያለው በዚህኛው ሳምንት በተለይ ደግሞ የቡድን 20 አባል ሀገራት ያ ማለት ደግሞ 85% የሚሆነውን የዓለም ኢኮኖሚ የያዙ ሀገራት ናቸው እና እነሱ ባደረጉት ስብሰባ ላይ ትልቅ ክላይሜት ላይ ትኩረት ተሰጥቶ ያስቀመጡት አቅጣጫዎች አሉ። የአቅጣጫ የፓሪስ አግሪመንት ላይ ትኩረት ሰጥተው ስለመስራት እና የፓሪስ ስምምነትን ከማጽናት አንጻር ትልቅ ትኩረት ሰጥተው ኢንዶርስ አድርገዋል። ከዛ በተጨማሪ ደግሞ ተጨማሪ ፋይናንስ እንደሚያስፈልግ እነሱም ኢንዶርስ አድርገዋል። በተለይ ይሄ ደግሞ ተጨማሪ ፋይናንስ እንደማስፈለጉን ትኩረት ሰጥተው የተናገሩበት ዋነኛው ምክንያት ያው እዚህ ኮፕ 29 ላይ እየተደረገ ባለው ስብሰባ ላይ ለዛ ግብዓት እንዲሆን ነው ማለት ነው። ሶ ያ ትልቅ ተስፋ ሰጥቷል። ትንሽ በዚህኛው ሳምንት ደግሞ በተለይ ከባለፈው ሳምንት በተጨማሪ በሚኒስትሪያል ሌቭል ስለሆነ ያሉ የኔጎሽሽን ሂደቶች ለሚኒስትሮቹ ትንሽ ትልቅ ግብዓት ሰጥቷል። በተለይ ባለፈው ሳምንት ብዙ ድርድሮቹ እየተንቀሳቀሱ አልነበረም ወይም ደግሞ ስምምነት ላይ የመደረስ ነገር አልነበረም። ጀስት ይህን ኢንተርቪው ከማድረጌ በፊት ያው በድርድር ሂደት ውስጥ የሚወጡ ኦፕሽኖች ወይም ደግሞ የስምምነት ቴክስቶች አሉ፣ አማራጮች አሉ። ሶ አትሊስት ሁለት አማራጮች ቀርበው በዛ ላይ ውይይት እየተደረገ ነበረ ማለት ነው። ሶ እነዛን አማራጮች ስንመለከታቸው ኦፍኮርስ ከባለፈው ሳምንት አገራቶችን ያቀራርባል ማለት አንችልም። አሁን ባለው ደረጃ ግን ምንድነው አትሊስት አማራጮቹ መቅረባቸው የትኛው ላይ ሊደርሱ ይችላል የሚለውን ግምት ለመስጠት ትንሽ የመነሻ ሀሳብ ነገር ሆኖናል። ግን ከዚህ በኋላ አይ ቲንክ የተለያዩ የአማራጭ ሀሳቦች ይቀርባሉ። ያው አብዛኛው ጊዜ የዚህ የድርድር ባህሪ ደግሞ አብዛኛው ነገሮች መጨረሻ ላይ ነው ሰጥቶ መቀበሉ የሚኖረው ማለት ነው።
እንግዲህ ኢትዮጵያን ጨምሮ አፍሪካን እንደ አህጉር አጠቃሎ ብዙዎቹ ታዳጊ ሀገራት እየጠየቁ ያሉት 1.3 ትሪሊየን የሚደርስ የገንዘብ ድጋፍ ነው እና ጉባኤው ሲጠናቀቅ ስምምነት ላይ መድረስ ከተቻለ ገንዘቡ እንዴት እና መቼ ነው ለታዳጊ ሀገራት የሚደርሰው? ይህንን ድጋፍ ለማግኘትስ ከታዳጊ ሀገራት ምን ይጠበቃል?
በዋነኝነት እንግዲህ የአፍሪካ አገራቶች ናቸው በዋነኝነት 1.3 ትሪሊየን ብር ያስፈልጋል። በተለይ ደግሞ እስከ 2030 ባለው ጊዜ ውስጥ በየአመቱ 1.3 ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይህን ያህል ነው የሚለውን ቁጥር እስካሁን አልተናገሩም። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድነው የሚሆነው? የተለያዩ የፋይናንስ ማዕቀፎች አሉ፣ ላይክ እንደ ግሪን ክላይሜት ፈንድ የምንላቸው በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። በተለይ ደግሞ ያው ታዳጊ ሀገራቶች ምን ማድረግ አለባቸው ላልሽኝ ጥያቄ ደግሞ ያው ራሳቸው ማዘጋጀት አለባቸው። በተለይ ደግሞ ድጋፍ ሊያገኙ የሚችሉ ሀሳቦችን ወይም ደግሞ ፕሮጀክቶችን በመቅረጽ እነዚህ ነገሮችን ራሳቸው ማዘጋጀት መቻል አለባቸው። ሶ ይሄኛው ስምምነት ለየት የሚያደርገው ምንድነው? በፊት ከነበረው 100 ቢሊየን ብለን ከተስማማንበት ለየት የሚያደርገው ትንሽ ኢንዲቴል የሚቀመጡ ሀሳቦች አሉ። ሶ ይህን ያህል ፐርሰንት ለአዳፕቴሽን ይሄዳል፣ ይህን ያህል ፐርሰንት ለሚቲጌሽን፣ ለሎስ ኤንድ ዳሜጅ የሚሉ ዘርዘር ያሉ ጉዳዮች ይቀመጥበታል በዚህኛው ጎል ላይ። ሶ በዛ መሰረት አገራቶች ራሳቸውን ማዘጋጀት እና ያንን ፋይናንስ እንዴት አክሰስ ማድረግ እንደሚችሉ ትልቅ ስራ መስራት አለባቸው፣ በተለይ ታዳጊ ሀገራት ማለት ነው።
ሌላው በዚህ ጉባኤ ላይ ደግሞ ትልቅ ጉዳይ የሆነው የዓለም ሙቀት ጉዳይ ነው። በተለይ ከፓሪሱ ስምምነት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ ከተወሰነው ስምምነት ወዲህ እዛ ግብ የሚያደርሱ እንቅስቃሴዎች እምብዛም አይታዩም እና ያንን ግብ ማሳካት ላይቻልም ይችላል የሚሉ አስተያየቶች እየወጡ ነው። በዚህ ዙሪያ የተደረጉ ድርድሮች ምን ውጤት እያሳዩ ነው?
ይሄኛውም አንደኛው በጣም ትኩረት ተሰጥቶ ውይይት እየተደረገበት ያለ ሀሳብ ነው። በተለይ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሽስ ማውረድ አለብን የሚለው በተለይ ባለፈው ዓመት ላይ ዱባይ ላይ በተካሄደው ስብሰባ ላይ አገራቶች ያለፉትን አምስት ዓመታት አሰስ አድርገው ያሳየው ውጤት ምንድን ነው? ወደዛ መንገዱ ላይ ነን፣ ግን የሄድንበት ያለው ፍጥነት በጣም ቀስ ያለና ወደዛ ሊያደርሰን ይችላል የሚባል አይደለም። ስለዚህ ሁሉም ሀገራቶች ኮሚትመንታቸው መጨመር አለባቸው የሚል ያው ግሎባል ስቶክቴክ በሚለው አጀንዳ አይተም ላይ ሀገራቶች የተስማሙበት ነገር አለ። ስቲል ግን ወደዛ ሊያደርሰን የሚችልበት ሌቭል በጣም አነስተኛ ነው። ሶ ኦፍኮርስ ታዳጊ ሀገራት ያላቸው የካርበን ኮንትሪቢሽን ወይም ደግሞ ለዓለም የሙቀት መጨመር አነስተኛ ቢሆንም ሌሎች ሀገራቶችን ግን ያው ይሄ መልቲላተራል ፕሮሰስ እንደመሆኑ መጠን ላይ ጫና ማሳደር አለባቸው። በተለይ በጣም የብዙ ካርበን ከፍተኛ የካርበን ልቀት የሚለቁ ሀገራቶች እንደነ ቻይና፣ አሜሪካ፣ ህንድ ያሉ ሀገራቶች በጣም ትልቅ ጫና ማስቀመጥ አለባቸው የሚል ሀሳብ አለ ማለት ነው።
የተከበራችሁ አድማጮችና ተመልካቾቻችን ከአቶ ያሬድ አበራ ጋር ያደረግነው ቆይታ ይህ ብቻ አይደለም። ቀሪውንና ሙሉን በዌብሳይታችንና በተለያዩ የማህበራዊ መገናኛ ገጾቻችን ላይ ታገኙታላችሁ። ለዛሬ የያዝነው የጋቢና መሰናዶ ይህን ይመስል ነበር። በሚቀጥለው ሳምንት ተማሪዎች በዓለም ዙሪያ ከፍተኛ ተቀባይነት ባላቸው ዩኒቨርሲቲዎች ውስጥ የተቀላቀሉ ስኬታቸውን ያካፍሉናል፣ ልምዳቸውንም ያጋሩናል። በእነዚህና በሌሎች ጉዳዮች ላይ ሀሳባችሁን ለማጋራት በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ወይም አሁን ኤክስ በሚባለው ሃሽታግ ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። በሌላ ዝግጅት የሚቀጥለው ሳምንት እስከምንገናኝ ሰላም ሁኑ።